ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ወጣቶቻችን ሞር በሽንደዳ ላይ ያተኩራሉ። ሞር ፎከሳቸው ኮንሰፕትን ይዞ ያንን ኮንሰፕት ለምን ተግባር ይጠቅመኛል ብሎ ከማሰብ ሞር ሜሞራይዝ የማድረግ ነገሩን ለሁለት ቀን ለሶስት ቀን እንዲሁም ለወራት ያላለፈ ሽንደዳ አንድ ሰው ኢኖቬቲቭ አያደርገው።
ኢትዮጵያውያን ተማሪዎችና ወጣቶች የአመራርና የቀለም ትምህርት ክህሎት እንዲያዳብሩ ዩናይትድ ስቴትስ ውስጥ የተመሰረተ አንድ ተቋም በማገዝ ላይ ይገኛል። የተቋሙ አመራሮችና ተጠቃሚዎችን ቆየት ብለን እንተዋውቃለን። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። የዛሬ ድምፅና ምስል ምህንድስናውን የሚከውንልን ንጉሱ ታምሬ ነው። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ኢትዮጵያውያን ተማሪዎችና ወጣቶች የአመራር የቋንቋና የቴክኖሎጂ ክህሎታቸው እንዲያዳብሩ እንዲሁም ችግር ፈቺ የሆነ አስተሳሰብ እንዲኖራቸው ብራይተር ጄኔሬሽን ወይም ብሩህ ትውልድ የተሰኘ በዩናይትድ ስቴትስ የተመሰረተ ተቋም በማገዝ ላይ ይገኛል። ተቋሙ በዋናነት ከዓለም ዙሪያ የተሰባሰቡ ኢትዮጵያንና ትውልድ ኢትዮጵያን በጎ ፈቃደኞችን በአስር ክልሎች ውስጥ ከሚገኙ ትምህርት ቤቶችና የተቋም ማዕከላት ጋር በማቆራኘት ስልጠናዎችን እየሰጠ ይገኛል። ኤደን ግርመው የተቋሙን መስራች በዩናይትድ ስቴትስ ብሔራዊ የጠፈር ምርምር ተቋም ድርጅት ናሳ ተመራማሪ የሆኑትን ዶክተር ብርሃኑ ቡልቻንና ባለቤታቸውን የስነ ሕይወት ኬሚስትሪ ተመራማሪ ዶክተር ጸጋ ሰለሞንን እንዲሁም በጎ ፈቃደኞችና የመርሃ ግብሩ ተሳታፊዎችን አነጋግራለች። በመቀጠል ይቀርባል ዝግጅቱ።
በጎርጎሮሳውያኑ 2022 የመጀመሪያው የማህበረሰብ ልማትና የአመራር ክህሎት ስልጠና በብሩህ ትውልድ ተቋም አማካኝነት በተለያዩ የኢትዮጵያ ክልሎች ላሉ አዳጊ የሁለተኛ ደረጃ ተማሪዎች በድረገጽ እንዲሁም በአካል መሰጠት ጀመረ። ብሩህ ትውልድ በናሳ የህዋ ሳይንቲስት በሆኑት በዶክተር ብርሃኑ ቡልቻና በባለቤታቸው የስነ ህይወት ኬሚስትሪ ሳይንቲስት ዶክተር ጸጋ ሰለሞን የተጸነሰ ተቋም ነው።
ጭ ሀገር በተለያየ ሀገር ውስጥ ያለ ዳያስፖራ እንዳሹ ሀገር መርዳት የሚል ህልም አለው እና እኛ ምንድን የተያየን እነዚህ ብዙ ሰዎች አሉ ከኛ ውጪ አገራቸው መርዳት የሚፈልጉ እና ያንን ስኬታማ ለማድረግ ፕላትፎርም መፍጠር አለብን፣ መንገድ መፍጠር አለብን። ብዙ ሰው በጣም ቢዚ ነው፣ እንዳሹ ላይፍ ስታይሉ በጣም ቢዚ ነው። በስራው ላይ በራሱ ፐርሰናል ላይፍ ልጆችም ይኖራል፣ የተለያየ ነገር ይኖራል። ግን በጣም ፕሮፌሽናል ወርልድ ላይ ነው ያሉት። ያንን ኖሌጅ ትራንስፈር ማድረግ ይፈልጋሉ፣ ወደ ኢትዮጵያ መላክ ይፈልጋሉ እና ያንን የሚያደርጉበትን መንገድ እኛ ብንፈጥር እኛ ብቻ ሳይሆን ብዙ ሰዎች የኢትዮጵያ ተማሪዎችን ሊረዱ ይችላሉ በማለት ነው የተነሳሳ ነው። ኢትዮጵያ ውስጥ ለምን ወጣቶች የሃይስኩል ተማሪዎች መረጥን ለሚለው ደግሞ እነዚህ ልጆች ታዳጊዎች ናቸው፣ የሚቀጥሉት ጀኔሬሽን ናቸው እና ለማወቅ ለመማር ብዙ ኤነርጂ አላቸው እና የአገር ደግሞ ዲቨሎፕመንት ለውጥ የሚመጣው ወጣቱ አዲስ ሀሳብ፣ አዲስ ኢኖቬሽን፣ አዲስ ትምህርት ሲማር እና አዲስ አስተሳሰብ ሲኖረው ነው በማለት ወጣቱ ላይ ያተኮረ ነው፣ የሚመጣው ጀኔሬሽን ላይ ያተኮረ ነው።
ብሩህ ትውልድ ወይም በእንግሊዝኛ አጠራሩ ብራይተር ጀኔሬሽን የሁለተኛ ደረጃ ተማሪዎች እንግሊዝኛ ቋንቋ ክህሎታቸውን እንዲያዳብሩ፣ የአመራር የጠያቂነትና የተመራማሪነት አስተሳሰብ እንዲኖራቸው፣ በአካባቢያቸው ላሉ ተግዳሮቶችም መፍትሄ እንዲሹ አስተሳሰብ ላይ የሚሰራ ተቋም ነው። የተቋሙ አጋር መስራችና ዋና ስራ አስፈጻሚ የሆኑት በናሳ ተቋም የህዋ ሳይንስ ተመራማሪው ዶክተር ብርሃኑ ቡልቻ ለተቋሙ መመስረት ሀገራቸው የጣለችባቸውን እዳ በምክንያትነት ያነሳሉ።
ብራይተር ጀኔሬሽን የተመሰረተበት ወይም ብሩህ ትውልድ የተመሰረተበት ዋናው ዓላማ በኢትዮጵያ ውስጥ በኤጁኬሽን ወይም ደግሞ በትምህርቱ ላይ ሁላችንም መነቃነቅ አለብን። እንደ ዜጋ ኢትዮጵያ ውስጥ ተወልዶ የኢትዮጵያ እዳ ያለበት እኛ ኢትዮጵያ ተወልደን ቤተሰቦቻችን ኢትዮጵያ አድገው የኢትዮጵያን ካልቸር የያዝን ሰዎች ለኢትዮጵያ ሰዎች ህብረተሰብ ለሚቀጥለው ትውልድ ማሰብ አለብን ብለን የጀመርነው ነው። ይህንን ስንጀምረው ኢትዮጵያ ውስጥ እንደምናውቀው በትምህርት ላይ ብዙ መሰራት እንዳለበት እናምናለን። ስፔሻሊ ደግሞ ተማሪዎቻችን ፈጣሪ እንዲሆኑ ኢኖቬተር የምንለው ችግር ቀራፊ እንዲሆኑ የህብረተሰባቸውን፣ የገበሬውን፣ የአርሶ አደሩን በጣም ዝቅተኛ የምንለውን የማህበረሰባችን የሚያይ ባለሙያ ያስፈልገናል። ስለዚህ እኛ ብራይተር ጀነሬሽን እኛ የምንሰራው ተማሪዎቻችን ያን ክህሎት ይዘው የህብረተሰቦቻቸውን ችግር ቀራፊ የተሻለች ኢትዮጵያ ተቀባይ እንዲሁም አሻጋሪ እንዲሆኑ ነው የብራይተር ጀነሬሽን ዋና አላማ።
ዶክተር ብርሃኑ ተቋሙ ከተመሰረተ በኋላ እየሰራባቸው ያሉ የአስተሳሰብ ለውጦችና ተግዳሮቶችንም ጠቁመዋል።
ወጣቶቻችን ሞር በሽንደዳ ላይ ያተኩራሉ። ሞር ፎከሳቸው ኮንሰፕትን ይዞ ያንን ኮንሰፕት ለምን ተግባር ይጠቅመኛል ብሎ ከማሰብ ሞር ሜሞራይዝ የማድረግ ነገሩን ለሁለት ቀን ለሶስት ቀን እንዲሁም ለወራት ያላለፈ ሽንደዳ አንድ ሰው ኢኖቬቲቭ አያደርገው። ሌላው ደግሞ የእኛ ወጣቶች እኔም ኢትዮጵያ ውስጥ ባደግኩበት ጊዜ ያለብን ተግዳሮቶች አንደኛው ኮሚኒኬሽን ነው። ኮሚኒኬት ማድረግ የኢትዮጵያ ተማሪ ትልቅ ሀርድ ወይንም ደግሞ ችግር ነው። በሶስተኛ ማነሳው ደግሞ መጽሐፎችን አለማንበብ ያ ካሪክለማችን ላለመኖር ሌላ የኮሚኒኬሽን ጋር ተያይዞ ያለ ሌላ ችግር ይመስለናል። እና አሁን እኛ በምናስተምርበት ብዙዎቹ ተማሪ ከ90% ተማሪዎች በላይ መጽሐፍን አንብቦ የጨረሰ ተማሪ የለም። እንግዲህ በሃይስኩል ደረጃ አንድ ኖቨል ወይንም አንድ ባዮግራፊ መጽሐፍ አንብቦ የጨረሱ ተማሪዎችን አናገኝም። ስለዚህ ለእኛ ትልቅ ቻለንጅ ነው ተማሪዎችን አንድ ኤሴይ ጻፉ ስንላቸው ስቶሪ እንዴት ፍሎ እንደሚያደርግ ላይቁ ይችላሉ። የግራመር አጣጣላቸው ከሊትሬቸር አንጻር ሲታይ በጣም ፑር ነው።
ብሩህ ትውልድ በዋናነት በዓለም ዙሪያ ያሉ የተለያዩ ባለሙያዎችና በጎ ፈቃደኞች እንዲሰባሰቡ በማድረግ በድረገጽና በአካል ከተመረጡ ትምህርት ቤቶች ለተውጣጡ ወጣቶች እነዚህን ስልጠናዎች ይሰጣል። ዶክተር ጸጋ ትልቁ ስኬታችን ዲያስፖራውን ሀገሩን በእውቀቱ የሚደግፍበት መድረክ መሆናችን ነው ይላሉ።
ትልቁ አንዱ ስኬታችን እኛ የተለያየ ዲያስፖራ በተለያየ ቦታ ላይ ያለ ፈርስት ጀነሬሽን ሰከንድ ጀነሬሽን ውጭ ሀገር ተምሮ ተወልዶ ያደገ ኢትዮጵያ ሄዶ የማያውቅ ራሱ ዲያስፖራ ኢትዮጵያን ለመርዳት መሳተፉ ነው ትልቁ ስኬት። ከመቶ በላይ ለዲያስፖራው ከተለያየ አገር ኢንክሉዲንግ አውስትራሊያ፣ የተለያዩ ሀገሮች ዩሮፕ ውስጥ፣ ዩናይትድ ስቴትስ ውስጥ፣ ሳውት ኮሪያ ኢንፋክት አስ ዌል፣ እነዚህ ሁሉ ያሉ ዲያስፖራዎች በተለያየ ሀገር ያሉ እዚህ ላይ መሳተፋቸው ጊዜያቸውን ሰውተው ግን ስኬታማ የሆነ ማየታቸው ኢትዮጵያን ስትለወጥ በተለያየ አይነት ፕሮጀክት ማየታቸው አን ትልቅ ነገር ነው ብዬ የማስበው ከተማሪዎቹ ውጭ።
የ11ኛ ክፍል ተማሪ የሆነው አላዛር ጥላሁን የልደታ ካቶሊክ ካቴድራል ትምህርት ቤት ተማሪ ነው። አላዛር በብሩህ ትውልድ ስልጠና ወስደው ካጠናቀቁ በመላው ኢትዮጵያ ከሚገኙ ተማሪዎች መካከል አንዱም ነው።
እኔ ከዚህ ፕሮግራም ውስጥ በጣም ከተጠቀሙት ሰዎች ውስጥ አንዱ ነው አንደኛው ነኝ። የመጀመሪያው እንግዲህ በክረምት ሰዓት ነበር ትምህርቱ ይሰጠን የነበረው እና የመጀመሪያውና ዋነኛው የጠቀመን ነገር እንግዲህ በእኛ ሀገር ውስጥ ብዙ ጊዜ በተማሪዎች ላይ የሚታየው ችግር የእንግሊዝኛ ቋንቋ አቅም ችግር ነው። ያንን የብሩህ ትውልድ ፕሮግራም በጣም በጣም በብዙ መልኩ በመጽሐፍ፣ በማንበብ፣ በመናገር እና በአራቱም የቋንቋ ዘርፎች እንድናሻሽል በጣም እኔንም ጓደኞቼንም በጣም ረድቶናል። የኢሴዎችም እንጽፍ ነበር፣ ፕሬዘንትም እናደርግ ነበር እዛ። በዛ ውስጥ እያንዳንዱን የማህበረሰባችንን ችግር ወደኋላ ተመልሰን እንድናይና ችግሩን ብቻ አይተን ይሄ ነው እንድንል ብቻ ሳይሆን የችግሮቹ መንስኤ አውቀን እንድንፈታ በጣም እገዛና እኛም ደግሞ ፍላጎቱ እንዲያደርብን አድርገውናል።
የቴክሳስ ግዛት የዳላስ ነዋሪ የሆነችው የቴክኖሎጂ ባለሙያዋ ትዕግስት ገብረ ህይወት ብሩህ ትውልድን በበጎ ፈቃደኝነት ከሚደግፉ ምሁራን መካከል አንዷ ናት።
የኦልድ በፊት አለቆች አሉ ሊደሮች እና የአሁኑ ሊደሮች ምንድን ነው የምትወዱት፣ ምንድን ነው የማትወዱት ኮምፔር እንዲያደርጉ እናደርግና እነዚህ ጥሩ ደረጃ ከሆኑ የደረሱት ምን መስራት አለባቸው ጥሩ ደረጃ ለመድረስ ብዬን የተነሳሁት እነሱ ለመሆን መልፋት አለባቸው በማለት ነበረ ቴንሽናቸውን ያስፉት ነበረ። እና የሚሰሩት ስፖንጅ ታውቂያለሽ፣ በጣም ኢትዮጵያ ተስፋ አላት ብዬ በጣም ያስተዋልኩት እና ምን ያህል ስፖንጅ እንደሆኑ በሶስት ወር ውስጥ እንደዚህ የሰማይና ምድር አይነት ለውጡ ታያለሽ።
መፍትሄ ተኮር በሆኑ የቴክኖሎጂና የፈጠራ ድጋፎችን በተለያዩ ክልሎች የሚያደርገው ብሩህ ትውልድ በንጽህና፣ ግብርና፣ ውሃ፣ የጾታ እኩልነትና የተለያዩ ማህበረሰብ ተኮር ስራዎችም ላይ ይሳተፋል። ዶክተር ብርሃኑ ለአብነት ጥቂቶቹን ይጠቅሳሉ።
ተማሪዎቻችን ፕሮጀክት ሲሰሩ ከራሳቸው እውቀት ከመጨመር አልፈው ለህብረተሰቡ ኢምፓክት የሚያደርግ ፕሮጀክቶችን ሰርተዋል። ለምሳሌ ብነግርሽ የአሶሳ ተማሪዎቻችን የሰሩት የበቆሎ መፈልፈያ ማሽን ነው። እንግዲህ ትራዲሽናሊ ገበሬዎቻችን ለዘመናት በቆሎ የሚፈለፍሉት በጣም ትራዲሽናል በሆነ ነው። ፍጥነቱ ጥሩ አይደለም፣ ይልዱ ወይም ደግሞ ውጤታማነቱ በጣም አሪፍ አይደለም እና አንድ ሰው ቁጭ ብሎ በደቂቃ በጣም ብዙ በቆሎ የሚፈለፍልበት መሽን በዚህ በፕሮጀክት ሰርተዋል። አሁን ለምሳሌ የግብርናችንን ግብርና የምናርስበት መሳሪያ ለ2000 ዓመት ተለውጦ አያውቅም። እሱን በስምንት ፎልድ ወይንም ደግሞ በብዙ ፐርሰንት ኤፊሽንሲ የሚጨምር የግብርና ማሽን የሰሩ ተማሪዎቻችን አሉ ከኛ ጋር በመተባበር። እንዲሁም የኤምአይቲ ተማሪዎች ኢትዮጵያ ሄደው ባስተማሯቸው ጊዜ ብዙ ሶፍትዌሮች ዴቨሎፕድ ሆነዋል። ለምሳሌ የሄልዝ ኬሩ ላይ በትምህርት ቤት የትምህርት ቤት መመዝገቢያ ፕላትፎርሞችን መስራት ነገሮች ልጨርስ አልችልም። ወደ 35 የሚሆኑ ለእያንዳንዱ የህብረተሰባችን ችግር በራሳቸው በዚህ በሃይ ስኩል እድሜያቸው ግን ኢምፓክት ያለው ነገር ሰርተዋል።
በሌላ በኩል ተማሪዎቹ ከሚሳተፉባቸው እንቅስቃሴዎች መካከል በኦቲዝም ዙሪያ ግንዛቤ ማስጨበጫዎችን ማድረግ እንዲሁም ደግሞ ግብረገብና ስብዕናን ደጋፊ የሆኑ አፈ ታሪኮችና ተረቶችን ማሰባሰብም ነው። ዶክተር ጸጋ ይህም ብሩህ ትውልድን ብልህ የተሰኘ መጽሐፍ ለማሳተም እንዳገዘው ይናገራሉ።
ብልህ የሚባል መጽሐፍ ነው በዚያ ዓመት ያሳተም ነው። ብልህ ማለት ያው በእንግሊዝኛ ዋይዝ ማለት ነው፣ ወይም ዊዝደም እውቀት ላይ የተያዘ ነው። እናም ብዙ ታሪኮች አሉ በሀገራችን ላይ ያሉ ግን ያልተጻፉ በንግግር የምናውቃቸው አንዳንዶቹ እንደተረት ናቸው። እና በምንድን ነው ማድረግ የፈለግነው እኛ በብራይተር ጀኔሬሽን ተማሪዎቻችን እነዚህ ከቤተሰብ የሚመጡ ከአያት ወይ ከእናት ከአባ በልጅነት የሚመጡ ታሪኮች ግን በጣም ትልቅ ትምህርት ያላቸው ስለ ሞራልቲ፣ ስለ ተግባር፣ ስለ ብዙ ነገር ሞራልቲ ያላቸው ታሪኮች እንዲጻፉ በማለት እንደውም የክላስ አክቲቪቲ ነበረ። ማለትም የአንዱ ሆምወርክ አንዱ ሳምንት በዚህ ላይ ነው የታለፈው እና እነዛን ታሪኮች ጽፈው እነዚህ ተማሪዎች ወደ እኛ አምጥተው ከዛ ደግሞ እኛም የብራይተር ጀኔሬሽን አስተማሪዎች፣ ኮኦርዲኔተሮች በመተባበር ሌላም የተረሱ ታሪኮች በማቀነባበር አንድ ላይ የተዘጋጀ መጽሐፍ ነው። ብዙ ኤዲቲንግ፣ ፕሮፌሽናል ኤዲቲንግ ያለፈበት ነው።
ብሩህ ትውልድ የጎርጎሮሳውያኑ 2023 ሲጠናቀቅ ባወጣው ሪፖርት መሰረት 807 ተማሪዎችን የደገፈ ሲሆን ከዓለም ዙሪያ የተውጣጡና የተመዘገቡ 102 በጎ ፈቃደኛ ኢትዮጵያውያን ጋር አብሮ እንደሚሰራም አስታውቋል። በተጨማሪም በ10 ክልሎች ውስጥ ባሉ 35 የልማት መርሃ ግብሮቹ አማካኝነት 62850 የማህበረሰብ አባላትን ተጠቃሚ ማድረጉም ተገልጿል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን አመሰግናለሁ። የኢትዮጵያ ትምህርት ሚኒስቴር በ12ኛ ክፍል መልቀቂያ ብሔራዊ ፈተና ላይ የሚካተቱትን የትምህርት አይነቶች አስመልክቶ ያሳለፈው ውሳኔ በባለሙያዎች ትችት ተሰንዝሮበታል። የዚህን ጉዳይ ዝርዝር ደግሞ ገብረ ሚካኤል ገብረ መድን እንደሚከተለው አቀናብሮታል።
የትምህርት ሚኒስቴር በዘንድሮ ዓመት በ12ኛ ክፍል መልቀቂያ ብሔራዊ ፈተና ላይ የሚካተቱ የትምህርት አይነቶችን ይፋ አድርጓል። የሚኒስቴሩ የሕዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ አመለወርቅ ሕዝቅኤል ለአሜሪካ ድምፅ በሰጡት ቃለ መጠይቅ ለማህበራዊ ሳይንስ ተማሪዎች የሚሰጠው ፈተና እንግሊዘኛ፣ ሂሳብ፣ ታሪክ፣ ጂኦግራፊ፣ ኢኮኖሚክስ እና ስኮላስቲክ አፕቲቲዩድ የሚባሉ የትምህርት አይነቶችን እንደሚያካትት ዘርዝረዋል። የተፈጥሮ ሳይንስ ተማሪዎች ደግሞ እንግሊዝኛ፣ ሂሳብ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ እና ስኮላስቲክ አፕቲቲዩድ ይፈተናሉ ብለዋል። ከዚህ ቀደም ሲሰጥ የነበረው የሥነ ምግባርና የሥነ ዜጋ ትምህርት ግን ከመልቀቂያ ፈተናው ውጪ እንደተደረገ አስታውቀዋል። በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽንስ መምህር ዶክተር ጌታቸው ጥላሁን በሚኒስቴሩ ውሳኔ ከማይስማሙት ባለሙያዎች አንዱ ናቸው።
መጀመሪያ ትምህርቱ ራሱ የሚያስፈልጋቸው ይመስለኛል ወጣቶቹ ለልጆቹ በብዙ መልኩ ከሞራልም ከስነ ምግባርም አንጻር ይሁን ከሲቪክ ራይትስ እና ሪስፖንሲቢሊቲስ እነሱን መብታቸውንም ኃላፊነታቸውንም እንደሚገባ ማወቅ መለማመድ እንዲችሉ የሚያስፈልግ ትምህርት ይመስለኛል ነውም ባለፉት ብዙ ዓመታት እየተሰራ ነው። አልፎም እኮ ደግሞ ዩኒቨርሲቲ ሲመጡ እንደገና አለ የኮርስኛም ጋር ዲፓርትመንቱ አለ ስራው አለ። ስለዚህ አግባብ አድርጌ አልወስደውም።
በአዲስ አበባ ዩኒቨርሲቲ የስርዓተ ትምህርት መምህርና ባለሙያ ዶክተር ዳዊት መኮንን ደግሞ የሁለተኛ ደረጃ ተማሪዎች በምን አይነት ትምህርቶች መመዘን አለባቸው የሚለውን ለመወሰን ከግምት መግባት ያለባቸው ነጥቦች እንዳሉ ያመለክታሉ። ባለሙያው በሂደቱ ታሳቢ መደረግ ይገባቸዋል ካሏቸው ነጥቦችም የተወሰኑትን ዘርዝረዋል።
የመጀመሪያ መሰረታዊ ጉዳይ የሁለተኛ ደረጃ ትምህርት አላማዎች ምንድን ናቸው የሚለውን ከትምህርት ፖሊሲውም አንጻር ይሁን ካልተጻፉ ጉዳዮች በመነሳት እዛ ላይ ስምምነት መድረስ ያስፈልጋል። የዚህ ስርዓተ ትምህርትስ ምን ምን መሰረታዊ ክለቶችና ብቃቶችን ሊያሳድግ ተፈልጓል የሚለው ሁለተኛው መሰረታዊ ጥያቄ ነው። ሶስተኛው የምንመዝናቸውን የትምህርት አይነቶች ለመወሰን በሀገራችን ያሉ የከፍተኛ ትምህርት ተቋማት ምን አይነት የሰው ኃይል ሊያሰለጥኑ ይፈልጋሉ የሚለውንም መተንተን ያስፈልጋል። ትምህርት ምን አይነት ዜጋ ማዘጋጀት አለበት፣ ተማሪዎቻችን ምን አይነት ክህሎት ያስፈልጋቸዋል የሚለው ላይ ከቴክኖሎጂ እድገት ከሳይንስ እድገት ጋር በተያያዘ ተፈላጊ ናቸው የሚባሉ ክህሎቶች አሉ። እነዚህን ክህሎቶች በተለያዩ ትምህርቶች ማሳደግ ይቻላል እና እነዚህ ጉዳዮች ምንድን ናቸው ተብሎ ትንተና ከተደረገ በኋላ ይህን ማዕቀፍ መሰረት ባደረገ ተማሪዎቻችን የሚፈትኗቸውን የትምህርት አይነቶች መወሰን ይችላል።
ዶክተር ጌታቸውም ውሳኔው ጥናትን መሰረት ማድረግ እንደነበረበት አስገንዝበው እቅዱም ቀድሞ ሊነገር ይገባ ነበር ይላሉ።
ትምህርት መቼም የአመት አይደለም የሳምንት ወር አይደለም እቅድ ነው መሆን ያለበት። የዘመናት እንደውም የአስርት ዓመታት ከዛ በላይ ፕላን የሚጠይቅ ይመስለኛል። ልጆች እኮ ሲያጠኑ ሲማሩ ሲዘጋጁ ቆይተዋል። ይህንን የሲቪክ ትምህርት ደግሞ ሲያጠኑ ሲዘጋጁ ቆይተዋል እና ዝም ብሎ ድንገት እንደው የለም ይሄ ወይም ያኛው አለ ማለት እኔ አግባብ ነው ብዬ አልወስደውም። ልጆቹ የትኛውን ትምህርት መቼ እንዴት ይወስዳሉ የሚለው ነገር በጣም እንደው በድንገት መሆን የሚገባው አይመስለኝም። አይሆንም። ፍራስትሬት ያደርጋሉ። ልጆች ጊዜያቸውን አጥፍተዋል፣ ጉልበታቸውን አጥፍተዋል። እውነት ለመናገር በጣም ስትረስ ያለበት እድሜና የትምህርት ደረጃ ላይ ነው ያሉት። አምና ካቻምና ያለፍነውን ነገር ያውቃሉ። በቅርብ 2-3% ብቻ የሚያልፍበት ሂደትን ያውቃሉ በቅርብ ርቀት እና ይህንን ሁሉ ጫና አልፈው በሚገባ ተዘጋጅተው ፈተና ላይ መቀመጥና ውጤታማ እንዲሆኑ ካስፈልገ ምን እንደሚወስዱና ምን እንደማይወስዱ ቀድሞ ነው ማወቅ ያለባቸው።
የሚኒስቴሩ ቃል አቀባይ አመለ ወርቅ ህዝቅኤል በበኩላቸው ውሳኔው በአዲሱ ፖሊሲ መሰረት የተዘጋጀውን ስርዓተ ትምህርት መነሻ ማድረጉን ገልጸዋል። በመልቀቂያ ፈተናው እንዲካተቱ የተመረጡት ትምህርቶችም ተማሪዎች እስከ 12ኛ ክፍል ድረስ የሚወስዷቸው እንደሆኑ ተናግረዋል።
ለምሳሌ የስነ ምግባርና ሲቪክ ትምህርት ከዚህ በፊት ይሰጥ ነበር፣ በዚህኛው አይሰጥም። በትምህርት አይነቶች ግን ከ10ኛ ክፍል ባለው የሚሰጥበት ሁኔታ አለ። እንደዚህ የሲቪክ ትምህርት፣ ከዛ ውጭ ደግሞ አንዳንድ ትምህርቶች የማዘር ታንግ እንደ ስፖርት የመሳሰሉ ትምህርቶች እስከ 10ኛ ክፍል ድረስ ተካተው 11ኛ እና 12ኛ ላይ ደግሞ የቤዚክ አካዳሚክ ትምህርቶች እና የሙያ ትምህርቶች ስለሆኑ የሚማሩት። 12ኛ ክፍል ፈተና ደግሞ ከ9ኛ ክፍል ጀምሮ እስከ 12ኛ ጭምር የተማሩትን የሚያካትት በመሆኑ ምክንያት ያልተካተቱ አሉ። ከነዚህ መካከል ሲሚስን አልተካተተም ማለት ነው።
የአዲስ አበባ ዩኒቨርሲቲው የስርዓተ ትምህርት መምህር ዶክተር ዳዊት በመልቀቂያ ፈተናው የትኛው ትምህርት ይካተት የትኛው ሲቅር የሚለውን ጉዳይ ለመወሰን ሰፋ ያለ ንግግር እንደሚያስፈልግ ያስገነዝባሉ።
ይሄ የአንድ ትምህርት መውጣትና መግባት አይደለም። በኢትዮጵያ የሁለተኛ ደረጃ መልቀቂያ ፈተና ውስጥ ሊገቡ የሚገባቸው በርካታ የትምህርት አይነቶች ይኖራሉ ብዬ አስባለሁ። መጥቀስም ይቻል ይሆናል። ኮምፒውተር አስፈላጊ ፊልድ እየሆነ ባለም ላይ እየመጣ ነው። ቋንቋ ላይ ብትሄድ እኛ ሀገር የእንግሊዝኛ ቋንቋን እንፈትናለን። ሀገራዊ ቋንቋዎችን በተለያዩ የፖለቲካ ጉዳዮች ምክንያት አግልን አንፈትንም። ብዙ ሀገር ብትሄድ ታሪክን ሁሉም ተማሪዎች የሚማሩ ትምህርት ነው። በቴክኖሎጂም ደረጃ ብትሄድ፣ በስነ ጥበብም ብትሄድ በተለያዩ ሀገሮች ተማሪዎችን ፍላጎት መሰረት አድርጎ ጥናት ከተደረገ በኋላ የተለያዩ ትምህርቶች ይቀርቡላቸው እና ማንኛው ተማሪ የትኛውን ትምህርት መፈተን ይፈልጋል፣ ወደፊትስ ምን ማጥናት ይፈልጋል የሚለውን መሰረት ባደረገ ማዕቀፍ የሚወሰን ይሆናል ማለት ነው። በዚህ ሂደት ላይ የትምህርት ባለሙያዎችን፣ ወላጆችን፣ ሌሎችም የሚመለከታቸው አካላት ተወያይተው የሚወስኑት ጉዳይ ነው ብዬ ነው የማስበው።
ለመምህሩ ማሳሰቢያ ምላሽ የሰጡት የትምህርት ሚኒስቴር ቃል አቀባይዋ አመለወርቅ ህዝቅኤል በ2015 ዓ ም የተተገበረው አዲሱ የትምህርት ፖሊሲ ሲዘጋጅና ስርዓተ ትምህርቱም ሲቀረጽ በባለሙያዎች ውይይት ተደርጎበታል ነው የሚሉት።
ከመነሻው ካየነው ሮድማፑ ሲዘጋጅ ጀምሮ ከተለያየ ደረጃ የተለያዩ አካላትን ለማወያየት ተሞክሯል። ስርዓተ ትምህርቱ ላይ በተለያየ መንገድ ምሳሌ ለማስረጥም ተሞክሯል። አሁንም የሚሰራ ነው ያለው። እነዛን ተከትለን አሁንም ቢሆን የወጡ ፈተናዎች እንደ ትምህርት ሚኒስቴር ይሄ ስርዓተ ትምህርቱ መነሻ አድርገን የተወሰነ መሆኑን ለመግለጽ ወጣለሁ።
የዘንድሮው የ12ኛ ክፍል መልቀቂያ ፈተና መቼ እንደሚሰጥ የተጠየቁት አመለወርቅ ህዝቅኤል ምላሽ ከመስጠት ተቆጥበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን አመሰግናለሁ። ከ20 ዓመታት በፊት ጆን አለን መሐመድ የተባለ አልሞ ተኳሽ ዋሽንግተን ዲሲና አካባቢው የሚኖሩ ሰዎች ላይ አነጣጥሮ በመተኮስ 10 ሰዎችን ሲገድል 3 ሰዎችን ክፉኛ ቆስሎ ነበር። ለ23 ቀናት የቆየው ጥቃት ትምህርት ቤቶች እንዲዘጉና ነዋሪዎችም ከቤታቸው እንዳይወጡ አስገድዷል። 12 ዓመታት አብረው በትዳር የቆየችው ባለቤቱ ሚልድሬድ መሐመድ ግን ከባሏ ስሜታዊና አምራዊ ጥቃት ጋራ ከዚያ በላይ አብራ መኖሩን አቋርጣለች። በአሁኑ ጊዜ ደግሞ በጉዳዩ ላይ ትምህርት እየሰጠች የምትገኝ ባለሙያ ሆናለች። ከስመኝሽ ቆየ ጋር ያደረገችው ቆይታ በመቀጠል ይቀርባል።
One might remember or know the story of
Washington DC ውስጥ አልሞ ተተኳሽ በመባል የሚታወቀው ባለቤትሽ ስለፈጸመው ወንጀል ሁሉም ሰው ላያውቅ ወይም ደግሞ ላያስታውስ ስለሚችል እስኪ ስለራስሽ ንገሪን። ከጆን አለን መሐመድ ጋር የነበረሽ ትዳርስ ምን ይመስል ነበር?
I am Mildred Muhammad. I was married to John
Mildred Muhammad ባላለው አብዛኛው ሰው የDC አልሞ ተተኳሽ ብሎ የሚያውቀው ጆን አለን መሐመድ ሚስት ነበርኩ። 12 ዓመት በትዳር አብረን ቆይተናል። 3 ልጆችም አሉን። ጆን አልሞ ተኳሽነትን የሰለጠነ ወታደር ነው። ኢራቅ ኩዌትን በወረረችበት ወቅት ዩናይትድ ስቴትስ ያካሄደችው ዴዘርት ስቶርም ተብሎ የሚታወቀው ዘመቻ ላይ ተሳትፎ ከመጣ በኋላ ግን ሌላ ሰው ሆኗል። ከዛ በፊት መዝናናት የሚወድ ሰዎች አብሮት መሆን የሚፈልጉት ደስተኛ ሰው ነበር። ከዛ ሲመለስ ግን ዝምተኛ ሆነ። ጥግ ይዞ ይቀመጥና ምን ሆንክ ስለው ደህና ነኝ የሚል መልስ ብቻ ይመልስልኛል። ስራውንም አቆመና ከሌሎች ሴቶች ጋርም ግንኙነት ጀመረ። ስለዚህ ፍቺ ጠየቅኩኝ። ከቤት እንዲወጣ ማደረግኩት። ነገር ግን ቁልፍ ስላለው ባልጠበቅኩት ሰዓት ይመጣል።
ታዲያ መጀመሪያ መልካም ባል ከነበረ የቤት ውስጥ ጥቃቱ እንዴት ነው የጀመረው? ሲጀምር ያስተዋልሻቸው የማስጠንቀቂያ ምልክቶች ነበሩ?
ዋናው ምልክት የነበረው ጠላቴ ነሽ ማለት ሲጀምር ነው። ጠላቴ ስለሆንሽ እገልሻለሁ ይለኝ ነበር። ፍቺ ጠይቄ ከተለያየን በኋላም እቤት እየመጣ ይሰድበኛል። ሳይነግረኝ የቤቴንም ስልክ ይቀይራል። ለፖሊስ አመልክቼ ከኔ እንዲርቅ የፍርድ ቤት ትዕዛዝ አወጣው። ግን ልጆች ስላሉን እነሱን ለማየት ይመጣል። አንዳንዴ ደግሞ ልጆቹንም ወስዶ አይመልሳቸውም።
የሚያስፈራ ሁኔታ ይመስለኛል።
በጣም ዋናው ችግርም እሱ ነው። ሁልጊዜም የሚያስፈራ ሁኔታ ነበር። ነገር ግን ማንም ሊረዳኝ አልቻለም። ምክንያቱም ደግሞ እኔ ላይ ጥቃት መድረሱን የሚያሳይ ምንም አይነት ጠባሳ ሰውነቴ ላይ አልነበረም። ህብረተሰባችን የሆነ ነገር መፈጠሩን ለማመን ማየት ይፈልጋል። ሰውነት ላይ የሚታይ ጉዳት ከሌለ ጠባሳ የሌለ ይመስላችሁ?
So because you didn't have a physical sk
ስለዚህ ጥቃት እየደረሰብሽ ግን ደግሞ ሰውነትሽ ላይ የሚታይ ጠባሳ ባለመኖሩ አለመታመንሽ ባንቺም ሆነ በልጆችሽ ላይ የፈጠረው ተጽዕኖ ምን ይመስላል?
ልጆቼ በዛን ጊዜ የ7 የ8ና የ10 ዓመት ህጻናት ነበሩ። እናም በነበረው ሁኔታ ውስጥ እንዳይገቡ ጥር ነበር። ነገር ግን አንዴ ቀዳሚና ውድ ሊያገኛቸው ሲመጣ ወስዶ ሳይመልሳቸው ቀረ። እኔ እንዳላገኛቸው ስማቸው ቀየረና ከአሜሪካ ውጪ አንቲጋ ወደሚባል ቦታ ይዟቸው ሄደ። እስከሚገኙ ድረስ የት እንደወሰዳቸው የት እንዳሉ አላውቅም ነበር። ማንን መጠየቅ እንዳለብኝ ራሱ አላውቅም ነበር። ልጆቼ ጠፍተው እንኳን እነሱን ለማግኘት የሚረዳኝ አልነበረም።
Wow. And after going through all that,
እንግዲህ ልጅን ማጣት እጅግ በጣም ከባድ ነገር ነው። በዛ ሁሉ ውስጥ አልፈሽ ደግሞ ፍቺ ከጠየቅሽ ከሁለት አመት በኋላ በዲሲና በአካባቢው ሰዎችን መግደል እንደጀመረ ስትሰሚ ምን አይነት ስሜት ፈጠረብሽ?
I didn't find out if he was the shooter.
ፖሊስ መጥቶ ለጥያቄ እንደሚፈልገኝ እስኪ ነግረኝ ድረስ ሰዎችን እየገደለ ያለ አለሞ ተኳሽ እሱ መሆኑን አላወቅኩም ነበር። ለመጨረሻ ጊዜ መቼ እንዳገኘው ጠየቁኝ። ለመጨረሻ ጊዜ የፍቺ ሂደት ለመጨረስ እንደ አውሮፓን አቆጣጠር መስከረም 2001 ፍርድ ቤት እንዳየሁት ነገርኳቸው። ዲሲ ውስጥ ሰው እየገደለ ያለው አለሞ ተኳሽ እሱ መሆኑንና በመጨረሻም ሊገል የሚፈልገው ኢላማ እኔ መሆኑን ነገሩኝ።
ስለዚህ አንቺን ኢላማ አድርጎ አንቺ ያለሽበት አካባቢ ያሉ ሰዎችን ነበር የሚገለው ማለት ነው?
በትክክል። መጀመሪያ ላይ ፖሊስ እስኪነግረኝና ጥበቃ ሊደረግልኝ የሚችልበት ቦታ እስኪወስደኝ ድረስ ግን አላውቅም ነበር። ያ ከሆነ ከሁለት ቀን በኋላ ነው የተያዘው።
እንግዲህ ለብዙ ሴቶች ይሄ ከባድ ሁኔታ ይመስለኛል። አብረሹ ለአመታት የኖርሹ ሰው፣ የልጆችሽ አባት አንቺን ከማሰቃየት አልፎ ሰዎችን በዚህ ሁኔታ ውስጥ መግደሉን ማወቅ በጣም አስቸጋሪ ነገር ነው እና ያንን እንዴት አለፍሽው?
መጀመሪያ እሱን ከራሴ ጋር አቆራኝቼ ማሰብ ማቆም ነበረብኝ። ስለዚህ ቆም ብዬ ውስጤን ከፍቼ ተመለከትኩ። ራሴ ስሜት ውስጥ ያለ ወደፊት እንዳልጓዝ የሚያደርጉኝ ስሜቶች የትኞቹ ናቸው ብዬ መለየትና እነሱን አንድ በአንድ መፍታት ጀመርኩኝ። ያንን የማደርገው ደህንነት እንዲሰማኝ፣ እንደገና ደስተኛ እንደሆንና ልጆቼን ማሳደግ እንድችል ነው። አሁን ለሌሎች ሴቶች የምመክረውም ይህንን ነው። በተለይ የጥፋተኝነት ስሜት የሚሰማቸው ሴቶች የጥፋተኝነትን ትርጉም እስኪረዱት ድረስ ይፈትሹ። በሆነው ነገር አልቅሰውና ስሜታቸውን አስተናግደው ሲጨርሱ ጥቃት ካደረሰባቸው ሰው ጋር የሚያቆራኛቸው የጥፋተኝነት ስሜት ላይ ያለውን ነው መስራት ያለባቸው። ከዛ ደግሞ ከሚሰማቸው የመዋረድ ስሜት ለመላቀቅ መስራት አለባቸው። ያንን ካደረጉ በእርግጠኝነት በተፈጠረው ነገር ማልቀስና ማዘን ያቆማሉ። ይህ ብዙ ሰዎች የማይረዱት የፈውስ አካል ነው። በአንድ ጊዜ ሳይሆን ቀስ በቀስ የሚመጣ ፈውስ ነው።
አሁን ደግሞ እስኪ ስለ ህግ ማዕቀፎች እናውራ። አንቺ የቤት ውስጥ ጥቃት በደረሰብሽ ወቅት የህግ ከለላ ለማግኘት ሞክረሽ ነበር፣ ግን ደግሞ መፍትሄ አላገኘሽም። ስለዚህ የተለያዩ ህጎችና የዓለም አቀፍ ስምምነቶች መኖራቸው ብቻ የቤት ውስጥ ጥቃትን ለማስቆም በቂ አይደሉም ብለሽ ታስቢያለሽ?
የቤት ውስጥ ጥቃት ለሚደርስባቸው ሴቶች የፍትህ ሂደቱ ውስብስብና አስቸጋሪ ነው። የሚታይ አካላዊ ጥቃት ኖሮም እንኳን አንዳንዴ ከፍተኛ ወጪን የሚጠይቅ ሂደት ይሆናል። ብዙዎቹ የቤት ውስጥ ጥቃት ሰለባ ሴቶች ገንዘብ የላቸውም። አብዛኛውን ጊዜ በገንዘብ የጥቃት አድራሹ ጥገኛ ሆኖ ነው የሚኖሩት። እኔ ለምሳሌ ለጠበቃ እንኳን የምከፍለው 25 ሳንቲም አልነበረኝም። ግን ሌሎች እርዳታ የሚሰጡ አካላት ይኖራሉ። እኔን ፍቺ እንዳገኝ የረዱኝ እነሱ ናቸው። እነዛን መንገዶች መጠቀም ያስፈልጋል።
ብዙ ጊዜ በእንደዚህ አይነት የቤት ውስጥ ጥቃት ያለፉ ሴቶች ትዳራቸው ለመፍረሱ ወይም ከእንደዚህ አይነት ሰው ጋር ትዳር ለመመስረታቸው ራሳቸውን ተጠያቂ ያደርጋሉ። አንቺ ይህን አይነቱን የጥፋተኝነት ስሜት እንዴት ልታስወግጅ ቻልሽ? ከጥቃት መውጣት የቻሉ ሌሎች ሴቶችስ ራሳቸውን ከጥቃት አድራሹ ነጥለው ማየት የሚችሉት እንዴት ነው?
መጀመሪያ ደረጃ ትዳር የሁለት ሰዎች ጥምረት ነው። ስለዚህ ስሜታዊ የሆነውን አተያይ ከእውነታው ጋር ለይቶ ማየት ያስፈልጋል። ለምሳሌ ስሜታዊ የአእምሮ ክፍል አንቺም እኮ ጥፋት አለብሽ፣ የተሻለ ሰው መምረጥ ትቺ ነበር፣ ጥሩ ምግብ ብትሰሪ፣ ቤትሽን በደንብ ብትይዥ የመሳሰሉትን ይልሻል። እውነታው ግን ደግሞ ግን እኮ ይመታኝ ነበር፣ ለእንደዚህ አይነት ጥቃት የሚዳርግ ምንም ነገር አላደረግኩም፣ ሆን ብሎ አውቆ ሊጎዳኝ ነው ያንን ያደረገው፣ አይወደኝም ይልሻል። ሴቶች ራሳቸውን ጥፋተኛ የሚያደርጉት ሆን ብለው ስለ ራሳቸው ለዋሻቸው ሰው ነው። ግን ደግሞ ስታስቢው ባሌኮ ሲተዋወቀኝ ጆን እባላለሁ፣ ህይወትሽን ገሃነም ላደርገው ነው፣ ልጆችሽን ገንዘብሽን ወስድብሻለሁ ቢለኝ እኮ አላገባውም ነበር። ትክክለኛ ያልሆነ ማንነቱን ስላሳየኝ ያገባውት። ስለዚህ ጥቃት በፍጹም የተጎጆ ስህተት አይሆንም።
እንግዲህ ጆን የፈጸማቸው ግድያዎች በፍርድ ቤት ከተረጋገጡ በኋላ የሞት ፍርድ ተፈርዶበት እንደ አውሮፓውያን አቆጣጠር በ2009 ተፈጻሚ ሆኗል። የልጆችሽ አባት ሲገደል ምን አይነት ስሜት ነበረው?
አየሽ፣ ስሜታዊ ሆነሽ ስታስቢ የልጅ አባት ነው ትያለሽ። እውነታው ግን የልጆች አባት ቢሆንም ጠላቴ ነሽ።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።